SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
አቶ አበራ የማነ አብና ዶክተር የራስ ወርቅ አድማሴ የመላው ኢትዮጵያ ሶሻሊስት ንቅናቄ መይሶን አባልና በመይሶን ፖለቲካዊ እንቅስቃሴ ውስጥም የየድርሻቸውን ከፍተኛ ሚና ለድርጅታቸው ያበረከቱ ናቸው። መይሶን በ1966ቱ ኢትዮጵያ ህዝባዊ አብዮት ወቅት ዋነኛ ከነበሩት ታጋይ የፖለቲካ ድርጅቶች ውስጥ አንዱ የነበረ ሲሆን በትግሉ ሂደትም በርካታ ታጋዮችን አጥቷል። ለቀድሞ በትግል ላይ ለወደቁ ታጋዮችም መታሰቢያ ይሁን ዘንድ በቅርቡ የመይሶን ሰማታት በሚል ርዕስ አንድ የዝክረ መታሰቢያ መጽሐፍ ባባላቱ ለህትመት በክቶ ወደ አንባቢያን እጅ መግባት ጀምሯል። የመጽሐፉ አዘጋጆች ከሆኑት ውስጥ ካቶ አበራ የማናብና ዶክተር የራስ ወርቅ አድማሴ ጋር ተነጋግረናል። የውይይታችን መነሻ የመይሶን ሰማታት መጽሐፍን ለማሳተም ለምን ተነሳሳችሁ? ለመይሶን ለባላቱ ለቤተሰብና ለኢትዮጵያውያን ምን ታሪካዊ ፋይዳ ይኖራል በሚል መጠይቅ ነው። ዶክተር የራስ ወርቅ በቀዳሚነት ምላሽ ይቻላል።
የዚህ እንግዲህ ፋይዳው ዋነኛው ይሄንን ለታሪክ ሰንዶ ማቆየት ነው። ይሄ የሆነውን በተጣራ መንገድ ትክክለኛ የሆነ ማስረጃ አሰባስቦ ያንን በጽሑፍ ሰንዶ የሰዎቹን ፎቶግራፎችና የመሳሰሉን ነገሮች እና የአሟሟታቸውንም ሁኔታ የሚገልጽ ለታሪክ ማቆየት ነው። ለታሪክ ማቆየት ስንል ለሚቀጥለው ትውልድ ማቆየት፣ እንደገና ደግሞ ለቤተሰቦቻቸው፣ ለልጆቻቸው፣ ያንዳንዶቹ ወላጆችም ካሉ ለወላጆቻቸው፣ ለጓደኞቻቸው፣ ለጓዶቻቸው፣ ለነኚህ ሁሉ አንድ ተጨባጭ ሆነ የታሪክ ሰነድ ማቆየት ነው። ይሄ መደረግ የነበረበት እንደ እውነቱ ከሆነ ቀደም ብሎ ነበር። ነገር ግን እኛ አዘጋጆች ነን፣ ደራሲያን አይደለንም። ምክንያቱም ይህንን ያሰባሰብነው ከብዙ መነሻ ነው። ከጋዜጦችም ላይ፣ ከዘመዶቻቸው ላይ አንዳንዶቹን ቃለ መጠይቅ አድርገን፣ አንዳንዶቹ በጽሑፍ እንዲሰጡን አድርገን ያሰባሰብነው። ስለዚህ እኛ ደራሲያን ሳይሆን አዘጋጅ ነን። አዘጋጆቹ ይህንን ስናደርግ በጣም አድካሚ እና ፈታኝ ስራ ነበር። ፈታኝ የሆነበት አንዱም ስለዘገየ ነው።
አቶ አበራ፣ የመይሶን ሰማታት መጽሐፍ ላይ ለይተን ልንዘክራቸው የተነሳ ነው ህይወታቸውን የገበሩትን ብቻ ነው ይላል። በመስዋዕት የሆኑትን ጓዶች ብቻ ለማንሳት ለምን ወደዳችሁ? እንደርሶ በትግሉ ሂደት ውስጥ የነበራችሁና አሁንም በህይወት ያላችሁትን ወገኖች ለምን ለማካተት አልወደዳችሁም?
ዋናው ምክንያት የዚህ ዝግጅቱ ይህንን የኢትዮጵያ አብዮት 50ኛ ዓመት ምክንያት በማድረግ የነበረውን ሁኔታ ወደኋላ ተመልሶ ለማስታወስ እና በዚያን ወቅት ለዚህ ህዝባዊ ዓላማ ሲሉ ህይወታቸውን የሰዉትን ጓዶቻችንን ለማስታወስ ነው። ይህ የተነሳ አሁን በእርግጥ ብዙ ሰው በህይወት የለም ያለነው በዛን ጊዜ የነበር ነው እና አሁንም ድረስ ያለ ነው። የተወሰኑ ሰዎች አለን፣ ግን አላማው አሁን በህይወት ስላለነው ሰዎች አይደለም። ይሄ ማስታወሻ ነው። ቅድም ዶክተር የራስ ወርቅ ብሎታል ለታሪክ ያኔ ምን አይነት ሰዎች እነማን እንደነበሩ እና ምን ያህል መስዋዕትነት እንደተከፈለ ለማሳየት ስለሆነ ይሄ እንግዲህ ያለነውን ሰዎች እጅ ውስጥ ማካተቱ አግባብ ሆኖ አልታየንም ለኛ።
በዚህ ላይ ለመጨመር ከነኚህ ሰዎች ሌላ አንዳንዶች በእስር ቤት በምርመራ ላይ ከባድ ጉዳት ደርሶባቸው በኋላ ህይወታቸው ያለፉ፣ አንዳንዶቹም ደግሞ ኖረው ያንን ጉዳት ያንን ግርፋትና የመሳሰለውን መከራ አሳልፈው በኋላ የተወሰኑ አመታት ወይም 10 አመታት ድረስ ኑረው ያለፋሉ። የተለያየ አይነት መስዋዕትነት ይከፈሉ። ስለዚህ አንድ ጊዜ ወደዛ ውስጥ ከገባን ደግሞ ማለቂያ የለውም። ማለቂያ የለውም ማለት ብዙ ብዙ ሰው ነው እና ይሄ የተንሸራተተ ይሄዳል። አንድ ቦታ ላይ ማቆም ያስፈልግ ነበርና የት ላይ እናቆመው የሚለውን ስንነጋገር በዛን ጊዜ ህይወታቸው የተከተፈ ገዳዎች በሌሎች ሰዎች እጅ የሞቱ ላይ እናቆመው በሚል የግዴታ ሆኖብን እሱን አደረግን። ወደፊት እንግዲህ ዌብሳይት አቋቁመናል እና እንደዚህ እንደዚህ ላሉት ደግሞ ክፍተት ሊኖር ይችላል እኛም ሆን ወይም ደግሞ ሌሎች ሊከተሉበት ይችላሉ የሚያግድ ነገር አይኖር።
በዚሁ ለማያዝ ዶክተር ራስ ወርቅ መጽሐፍ እንደሚታወቀው ትግሉ ድሮ ቅስቀሳው የነበረው መይሶን በኋላ ወደ መድረክ እስከሚወጣ ድረስ በህቡ ነበር እንቅስቀሳው የነበረውና በዛ ወቅት የተሰው ወገኖች እስካሁን ያሉበት የማይታወቁም አሉ። በህቡ እንቅስቀሳ ስለነበረም በእውነተኛ ስማቸው የማይታወቁም አሉና እንደገናም በትናንሽ የትግል ቡድኖች ውስጥ ተቆራኝቶ ስለነበር እንቅስቀሳው ይካሄድ የነበረው ያ ምን ያህል አዋቂ አድርጎታል የናንተን ስራ በህይወታቸው ያለፉትን ጓዶች ታሪክ አሰባስቦ ለማስቀመጥና ለመዘከር እስካሁን ምን ያህል ይሆናሉ ሳታገኙአቸው ወደፊት ምናልባት በታሳቢነት በታካይነት በሚል ሳታጠናቀቁ የቀሩ ወገኖች ይኖራሉና ምን ያህል አዋቂ ነበር ተቀላላ ሂደቱ ይሄን መጽሐፍ ለማዘጋጀት?
የመጨረሻው ገጽ ላይ የተዘረዘሩ ስሞች አሉ። ወደ 15 ያህል ሰዎች ስማቸው ተገኝቶ የተገደሉበት ቦታ ተገልጾ ቀኑም በአጠቃላይ ወሩ እንደዚህ ተገልጾ ነገር ግን ዝርዝር ስለ ህይወት ታሪካቸው ያልተገኘላቸው አሉ። ከእነኚህ ሌላ ደግሞ ጭራሽ ሆኖ አሁን አንተ እንደጠየከን በመገደላቸውን የመይሶን አባል መሆናቸውን ያልታወቀ ሊኖሩ ይችላሉ። ምን ያህል ነው የሚለውን ለመገመት ያስቸግራል። ግን ቢኖሩም ጥቂት ነው የሚሆኑት። ምክንያቱም እኛ ዳሰሳ አድርገናል። በየቦታው በየአካባቢው የሞቱ ሰዎች መጀመሪያ ስማቸውን ለማግኘት ነው የሞከርነው። ያንን በመናረግ ጊዜ ለምሳሌ ቅጽል ስም ብቻ አሁን አንድ ጁና ትንሹ ሚል ተገኝቷል። ጁና ትንሹ የተሰዋ ነው ሰማያት ነው። ስሙን እነኚህ ሰዎች የሰጡን ሰዎች የትግል አጋሮቹ እዛ አካባቢ በተለይ በድሬዳዋ ባህረር አካባቢ በቅጽል ስም መጥራት የተለመደ ስለሆነ ትክክለኛውን ስሙን አናውቀውም ግን ጁና ትንሹ በሚለው ነው አሉ። አሁን እንደዚህ ያለው ነገሮችን ጁናትን ንሹን መዝግበናል። ስሙ ትክክል ስም ቢመጣ ወደፊት ዌብሳይታችን ላይ ይገባል ይታረማል ማለት ነው። ነገር ግን ፈጽሞ ማባል መሆናቸው በህቡ የሚሰራ ድርጅት ስለነበረ የምንም የማይገኝ ጥቂት ሊኖሩ ይችላሉ። ግን በኔ ግምት ነው ይሄ የራሴ ግምት ነው ጥቂት ነው የሚሆኑት በርካታ አይሆኑም በየአካባቢው ስለዳሰስና ስለሰበሰብን።
ተበራ እንደሚታወቀው የ66ቱ ህዝባዊ አብዮት ተቀጣጥሎ ከመሆኑ በፊት ነው የመይሶን 6 አመት ቀደም ብሎ የተቋቋመ ድርጅት ነው። በአገራ በአውሮፓ የመይሶን አቋቋም እና በወቅቱ ይዞት አንግቦት ተነስቶት የነበረው ሮታ ለማዊ የትግል እንቅስቃሴ ምን ይመስል ነበር? ለኢትዮጵያ የነበረው ህልም የድርጅቱ ዋነኛ ሩት ዓለም በወቅቱ ምን ነበር? እንዴት ተቋቋመ?
በአብዛኛው መይሶንን የመሰረቱት ሰዎች ከተማሪው ማህበር ውስጥ የወጡ ናቸው እና በተማሪው ማህበር ውስጥ በነበሩበት ጊዜ በስፋት በመንቀሳቀስ ጥናት በማጥናት ምርምር በማካሄድ የኢትዮጵያን ሁኔታ በየጊዜው ይዳስሱ ስለነበረ በተለይም ደግሞ በአውሮፓ እና በሰሜን አሜሪካ ያሉት ይህ ነፃነትም ጭምርና መረጃዎችንም እንደልብ የማሰባሰብ ምድር ስለነበራቸው የሀገር ቤቱም ተጨምሮበት የተማሪው እንቅስቃሴ በአጠቃላይ የኢትዮጵያን ሁኔታ በሚዳስሱበት ጊዜ የተገነዘበው ነገር አንደኛ በኢትዮጵያ በብዙ መንገድ በኋላ ቀር ሀገር መሆኗን፣ የኢትዮጵያ የብዙ ዓመታት የነፃነት ባለቤት የሆነች ሀገር ታሪክ ያላት ሀገር ብትሆንም እንኳን ህዝቧ ከድህነት ከራብ ከበሽታ ያልተላቀቀና ከ20ኛው መቶ ክፍለ ዘመን ላይ ከሌሎች ከተመሳሳይ ሀገሮች ጋር ሲነጻጸር እጅግ ኋላ ቀር ሀገር መሆኗል። ይህንን ነው የተገነዘብኩት። ከዚህም በመነሳት በወቅቱ በዓለም ላይ ለህዝቦች ነፃነት፣ ለሀገሮች ነፃነት፣ ለመብት እኩልነት፣ ለእድገት ሰፋፊ እንቅስቃሴዎች ይካሄዱ የነበሩበት በአፍሪካም ከኮሎኒያሊዝም ለመላቅ የሚደረገው ትግል የተፋፋመበት ጊዜ ነበረ እና ከዚህ የተነሳ የኢትዮጵያ ተማሪዎች እንቅስቃሴ ነገሮችን በሚመለከትበት ጊዜ ለእንደዚህ አይነቱ እንቅስቃሴ ግንባር ቀደም መፍትሄ ሆኖ የታየው በተራማጆቹ ሀገሮች ይካሄድ የነበረው አይነት ለውጥ፣ በሌላ አነጋገር በቻይና በኩባ በተለይም ወደኋላ ስለሆነ የኩባ አብዮት የመጣው እና በተለያዩ ደግሞ የአፍሪካ ሀገሮች በመካሄድ ላይ የነበሩት እና አንዳንዶቹ የተጠናቀቁት የነፃነት ትግሎች ናቸው። እነዚህ ያሳደሩት ተጽዕኖ የዓለም አቀፉን የተራማጅ እንቅስቃሴ አካል እንዲሆን ነው ያደረገው። የኢትዮጵያን ተማሪዎች መኢሶን በሚመሰረቱበት ጊዜ በ1960 ዓ.ም ገኖ የነበረው ህይወት ዓለም በዓለም ደረጃ የነበረውን ኋላ ቀረ የነበረውን በአብዛኛው በምዕራብ አውሮፓ ስርዓት በአሜሪካ ስርዓት መሰረት የነበረውን የፖለቲካ እና ማህበራዊ መዋቅር የመለወጥ ፍላጎት የተስፋፋበት ዘመን ስለነበረ የኢትዮጵያ ተማሪዎችም ይህንኑ አመለካከት ይዞ ነው ያደገው እና መኢሶን ሲመሰረት እንዳልኩት መሰረቱ ከተማሪዎቹ ማህበር የወጣ ነው። ሰዎቹ በብዛት ይህንኑ ነገር ሲከታተሉና በዓለም አቀፍ ደረጃ በተደረጉ ትግሎችም ሲሳተፉ የቆዩ ሰዎችም ጭምር ስለነበሩበት ሲመሰረቱ መላ ኢትዮጵያ ሶሻሊስት ንቅናቄ የመሰረቱበት ምክንያት ለሀገራቸው ለወደፊት ለኢትዮጵያ ህዝብ ጥቅምና መብት የቆመ ሶሻሊስት አስተዳደር፣ ሶሻሊስት ስርዓተ ማህበር ለመገንባት በሚል ነው ተሰባስቦ የተደራጀ።
ከዶክተር የራስ ወርቅ አድማሴና አቶ አበራ የማነብ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን ስለ መኢሶን ከመድረክ ወደ ህቡ ትግል ለመግባት ግድ መሰኘት፣ የመኢሶን ታሪካዊ አሻራዎችና የ1966ቱ አብዮታዊ የታሪክ ጠባሳን አንስተው ይናገራሉ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።